ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ? ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የርዕሰነት ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን።
የሰማችሁ ትዝራ እጅጉን ነው። ከ150 በላይ ጋዜጠኞችን ታሪክ የያዘ መጽሐፍ በማሳተም አዲሱ ትውልድ ስለ ኢትዮጵያን ጋዜጠኞች ጉዞ እንዲረዳ ለማድረግ እየጣር ያለ ጋዜጠኛ ነው። ቆየት ብሎ ሀሳቦቹን ያጋረናል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ አስቀድመን እጅጉን እናመሰግናለን። ከመሸጋገሪያው በኋላ ወደ መጀመሪያው ዝግጅት እናምራለን። ጋቢና ቪኦኤ አዲሱ ትውልድ ድምፅ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለው። መዝገበ አእምሮ 180 የኢትዮጵያን ሚዲያ ሰዎችን የሙያዊ ህይወት የሰነድ አዲስ መጽሐፍ ነው። ይሄ በአይነቱ የተለየ መጽሐፍ እውን ይሁን ዘንድ የማስተባበርና የማሳተም ስራውን የሰራው ደግሞ ተወዳጅ ሚዲያና ኮሚኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለመረዳት አመሻሹን ወደ ድርጅቱ ስራ አስኪያጅ ጋዜጠኛው እዝራ እጅጉ ደውለናል። እዝራ አስቀድሞ መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ይነግረናል።
እንግዲህ ይህን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ ኢትዮጵያ ውስጥ በጠንካራ ሽፋን ወይም በሃርድ ከቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት ደግሞ እኛ እንደ ተወዳጅ ሚዲያ እና ኮሚኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን፣ ከዚህም ባሻገር ደግሞ በህይወት ያሉ የመገናኛ ብዙሃን የጥበብ ሰዎች በተለያየ ሙያ ላይ ያሉ ሰዎች ህይወታቸው ሲያልፍ ታሪካቸውን ሰንዶ ማስቀመጥ አላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው ይህንን ስራ የሰራ ነው።
በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መሰረቱ ምን ነበረ?
የእኛ ድርጅት እንደ ተወዳጅ ሚዲያ እና ኮሚኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን፣ አምስት አባላት ያሉት ደግሞ የአማካሪዎች ቡድን፣ ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ። እነዚህ ሰዎች ባሉበት ወደ 10 የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይህንን ስራ የሰራ ነው። እንግዲህ ዋናው መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ የሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩበት ዘመን ትልቅ አስተዋጽኦ እያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጣ ላይ ከሬዲዮ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቁም ነገር አበርክቷል ብለን እኛ ያመንባቸውን 180 የሚደርሱ ከ1950 እስከ 2004 ያሉ ባለሙያዎችን ስንር ነው። ሁሉም ፐርፌክት ናቸው፣ ይሄን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ የሚዲያ ባለሙያ የመሰነር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ 10 መስፈርቶችን ለማውጣት ሞክረናል።
ይህንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ?
እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሀሳብ አመንጪ በሆንም ከእኔ ጋር አብረው የተጓዙ ባለሙያዎች አሉ። የመማክርት አባላት ቤርሳቤቴ፣ ጥበቡ በለጠ፣ እጩ ዶክተር አየለ አዲስ፣ አለምሰገድ አበበ፣ አይናለም ሀድራ፣ እነዚህ እንግዲህ ከእኔ ጋር በተለያየ ምክንያት አብረው የሰሩ እና በበጎ ፍቃድ እንደ መማክርት አባላት ሆነው የሚያገለግሉ አሉ። ይቅርታ ሄረንክ ስዩምንም ዘርቸዋለሁ። ሄረንክ ስዩምም አለ። እና ባለሙያዎችን ስንመርጥ በተለይ ከ1980ዎቹ እስከ 90ዎቹ እና 2000ዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን? የትኛው ምን አሻራ አኑሯል? ሰነድ ዶክሜንት በሌለበት እኛ ሀገር ደግሞ በአብዛኛው ጊዜ አንደኛውን አንዱ የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉ ነው ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው፣ በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ? ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን። ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደው ለቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ እንንሰራው። አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ። በእርግጠኝነት ግን ይህንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ። ኃላፊነትን መውሰድ ጠይቃል። የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ ዓላማችን መሰነድ ነው እንጂ ሰውየውን ማሞጋገስ፣ ሰውየውን ማበረታት ብቻ አይደለም። ታሪክ መሰነድ አለበት የሚል እምነት ነው የነበረን። ነገር ግን አንዳንድ ሰዎች እከሌ እዚህ መጽሐፍ ላይ ካለ የኔ ታሪክ የለም፣ እከሌ ሳይኖር የኔ ታሪክ መኖር የለበትም፣ እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተውን ነበረ። በዚህ ምክንያት እዚህ መጽሐፍ ላይ ታሪካቸው መግባት ሲኖሩበት ያልገቡ በርካታ ሰዎች አሉ። ይህን መጽሐፍ ግን ሲያዩ በተለይ በሶሻል ሚዲያ ላይ ሲተዋወቅ፣ አሁንም ከማተሚያ ቤት መጽሐፉ ስለወጣ መጽሐፉ ስናሳያቸው ምን አለ በገባን ያሉ ሰዎች ነበሩ። ለእኛ ግን ትንሽ ፈታኝ ነበረ። ለእኔ በግሌ ሰዎቹ ጋር መደወል፣ ማሳመን፣ መረጃዎችን ማሰባሰብ፣ ዶክሜንት ከጋዜጣ ላይ ከመጽሔት ማጣራት፣ እውነት ከሌ እዚህ መስሪያ ቤት ሰርተዋል ወይ፣ ምን ነበር አሻራው፣ ወይስ እንደው ዝም ብሎ ሰው የሚያዘናንቀው ሰው ነው፣ ይሄን ማጣራቱ ከባድ ነበር። ሀብትሽ፣
የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞችን ታሪክ በመዘከር ረገድስ የሚኖረው ሚና ምንድን ነው ብለህ ታስባለህ?
ትልቁ የዚህ መጽሐፍ መሰነድ ጥቅሙ ጋዜጠኝነትን ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች፣ ወጣት ተማሪዎች ጠቀሜታ አለው። ከዚህም በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው። ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው። ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እነ አሳምነው ገብረወልድ፣ እነ ማዕረጉ በዛብህ፣ እነ ሙሉጌታ ሉሌ የመሳሰሉት በ1950ዎቹና 60ዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የእነሱን የስራና የህይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ፣ ሽልማት እንሸልም፣ እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር ምን ሰራ የሚለውን መረጃ የሚሰጥ ዶክሜንት ነው መዝገብ አእምሮ።
ዝራ፣ ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በተለይ በድምፅና በምስል ሳይቀር ሰንድሃል። አሁን ደግሞ ይህን መጽሐፍ ታተም አድርገሃል። በመጪ ዘን ልታደርጋቸው ያሰብካቸው ጉዳዮች ውስጥ ምንድን ናቸው?
እንግዲህ ያው ተወዳጅ ሚዲያና ኮሚኒኬሽን ከተመሰረተ 18 ዓመት ቢሞላውም ግን በተለይ ባለፉት 5 ዓመታት 2009 ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግለ ታሪክ፣ ህይወት ታሪክ፣ የኢትዮጵያ ጉዳይ ላይ ትኩረቱን አድርጎ መስራት ከጀመረ 5 ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ ዓላማችን አሁን የኢትዮጵያ ኢንሳይክሎፒዲያ ብለን መዝገበ አእምሮን በተለያዩ ሙያዎች ወደ 30 መስፈርቶችን አውጥተናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረግን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የእነሱን ታሪክ በየአመቱ በአመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ እኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው፣ ባለውለታም አላቸው፣ በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለሀገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳኝ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል ለአይነ ስውራን። አሁን ይሄ የመዝገበ አእምሮ ከሁለት ወር በኋላ ኦዲዮ ይወጣል፣ በድምፅ ይተረካል። ስለዚህ ዞሮ ዞሮ ትልቁ ዓላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አእምሮ በተሰኘ መጽሐፍ መሰነድ ነው ዓላማችን።
እጅግ በጣም አመሰግናለሁ ጋዜጠኛ እዝራ እጅጉ፣ መዝገበ አእምሮ ስለተሰኘው የኢትዮጵያ ሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ።
አመሰግናለሁ ሀብታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ መሰናዶ ስፖርት ነው። በዩናይትድ ስቴትስ ኦሪገን ላይ እየተካሄደ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ እስካሁን 2 ወርቅና 1 ብር በማግኘት ሁለተኛ ደረጃ ላይ ትገኛለች። በሌላ ዜና ደግሞ በሴቶች የኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ 2 ጨዋታ እየቀረው የሊጉን ሻምፒዮንነቱን አረጋግጧል። የዓለም አቀፍና ከአውሮፓ እግር ኳስ የተጣለባትን እገዳ በመቃወም ሩሲያ ለስፖርት ገላጋይ ፍርድ ቤት የቀረበችውን ይግባኝም በተመለከተ ኬኔዲ አባተ እንደሚከተለው ይነግረናል።
በ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ እስካሁን 2 ወርቅና 1 ብር ማግኘት ሁለተኛ ደረጃ ላይ ትገኛለች። በዩናይትድ ስቴትስ ዩጂን ኦሪገን ላይ እየተካሄደ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች 10000 ሜትርና ወንዶች ማራቶን የወርቅ ሜዳሊያ ስታገኝ በማራቶን የብር ሜዳሊያ ማሸነፍ ችላለች። በሴቶች 10000 ሜትር የተሰለፈችው አትሌት ለተሰንበት ግዴ ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ቀዳሚ ለታሸንፋለች። በኢትዮጵያውያን በኬንያውያንና በትውልደ ኢትዮጵያዊቷ ኔዘርላንዳዊት አትሌት ሲፋን ሐሰን መካከል ብርቱ ትንቅንቅ በታየበት በዚህ ውድድር የ5000 ሜትርና የ10000 ሜትር ርቀቶች የዓለም ክብረ ወሰን ባለቤቷ ለተሰንበት ኬንያውያን ተፎካካሪዎቿን ቀድማ ነው ድል የተጎናጸፈችው። ለተሰንበት ሁለተኛና ሶስተኛ የወጡትን ብርቶቹን ኬንያውያን አትሌቶች አስከትላ የገባቸው 10 ኪሎ ሜትር በ30 ደቂቃ ከ9 ሰከንድ በሆነ ጊዜ በማጠናቀቅ ነው። አትሌት ለተሰንበት በሻምፒዮናው የመጀመሪያ የወርቅ ሜዳሊያዋን ያሸነፈችው። አትሌቷ በቶኪዮ ኦሎምፒክ በ10000 ሜትር ውድድር የነሐስ ሜዳሊያ አሸናፊ ነበረች። በተካሄደው የወንዶች ማራቶን ደግሞ ታምራት ቶላና ሞስነት ገረመው የወርቅና የብር ሜዳሊያ አሸንፈዋል። ውድድሩ ሊጠናቀቅ 10 ኪሎ ሜትሮች ገደማ ሲቀረው ጀምሮ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ የ42 ኪሎ ሜትሩን ርቀት ለመጨረስ 2 ሰዓት ከ5 ደቂቃ ከ6 ማይክሮ ሰከንድ የፈጀበት ሲሆን የጊዜ የዓለም አትሌቲክስ ሻምፒዮና የማራቶን ክብረ ወሰን ሆኗል። ሌላኛው ኢትዮጵያዊ ሞስነት ገረመው በ1 ደቂቃ ከ8 ሰከንድ ዘግይቶ በመግባት የብር ሜዳሊያ አሸናፊ ሆኗል። ሶስተኛ የወጣው ደግሞ ቤልጅየምን የወከለው ትውልደ ሶማሊያዊው በሺር አብዲ ነው። አትሌት ሰለሞን ባረጋ፣ በሪሁ አረጋዊና ታደሰ ወርቁ በተሰለፉበት የወንዶች 10000 ሜትር የፍጻሜ ውድድር ያልተጠበቀ ውጤት የተስተናገደበት ሆኗል። ዩጋንዳዊው ጆሹዋ ቼፕቴጌ ባሸነፈበት በዚህ ውድድር ኢትዮጵያውያኑ ሰለሞን፣ በሪሁና ታደሰ 5ኛ፣ 7ኛና 9ኛ ደረጃን ይዘው ነው ያጠናቀቁት። እስካሁን ባለው ውጤት ኢትዮጵያ ዩናይትድ ስቴትስን በመከተል በሻምፒዮናው ሁለተኛ ደረጃ ላይ ትገኛለች። በሴቶች የኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ 2 ጨዋታዎች እየቀሩት የሊጉ ሻምፒዮንነቱን አረጋግጧል። ትናንት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዳማው አበበ ቢቂላ ስታዲየም በተደረጉ የ23ኛ ሳምንት ጨዋታዎች ኢትዮ ኤሌክትሪክ ቦሌ ክፍለ ከተማን 3-1፣ ድሬዳዋ ከተማ መከላከያን 2-1፣ ቅዱስ ጊዮርጊስ አዲስ አበባ ከተማን በተመሳሳይ 2-1፣ ሻምፒዮኑ ኢትዮጵያ ንግድ ባንክ ሐዋሳ ከተማን 4-1 ሲያሸንፉ ጌዲዮ ዲላ ከባህር ዳር ከተማ እንዲሁም አርባ ምንጭ ከአዳማ ከተማ 0-0 በሆነ አቻ ውጤት ተለያይተዋል። 2 ጨዋታ እየቀረው ሊጉን በበላይነት ማጠናቀቁን ያረጋገጠው ኢትዮጵያ ንግድ ባንክ ሊጉን በ60 ነጥቦች ሲመራ፣ ኢትዮ ኤሌክትሪክ በ49 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሎዛ በራ ደግሞ በ34 ጎሎች የከፍተኛ ጎል አስቆጣሪነት ደረጃን ትመራለች። መረጃው የኢትዮጵያ እግር ኳስ ፌዴሬሽን ነው። ከፊፋና ከአውሮፓ እግር ኳስ ማህበር የተጣለባትን እገዳ በመቃወም ሩሲያ ለስፖርት ገላጋይ ፍርድ ቤት ያቀረበችው ይግባኝ ውድቅ ተደረገ። የሩሲያ እግር ኳስ ማና 4 የሩሲያ ክለቦች ሩሲያ በዩክሬን ላይ ወረራ ከጀመረች በኋላ በፊፋና በአውሮፓ እግር ኳስ ማህበር የተላለፈውን እገዳ በመቃወም ለስፖርት ግልግል ፍርድ ቤት ካስ ያቀረቡት ይግባኝ ውድቅ ሆኗል። ካስ ባወጣው መግለጫ በሩሲያና በዩክሬን መካከል ያለው ግጭት መባባስ እንዲሁም በዓለም ደረጃ የሚሰራጩት የህዝብና የመንግስት አስተያየቶች ፊፋና ዩኤፋ ምላሽ ሊሰጡባቸው የሚገቡ ያልተጠበቁና ታይተው የማይታወቁ ሁኔታዎችን ፈጥረዋል ብሏል። መግለጫው ሲቀጥል እንደዚህ ያሉ ሁኔታዎች በቀጠሉበት በአሁን ሁኔታ የሩሲያ ቡድኖችና ክለቦች በውድድሮች ውስጥ መሳተፍ እንደሌለባቸው፣ ሁለቱም አካላት በየራሳቸው ህጎችና መመሪያዎች መሰረት የእግድ እርምጃ ወስደዋል ሲል እገዳው አግባብ መሆኑን አረጋግጧል። የሩሲያ ክለቦችና ብሔራዊ ቡድኖች በየካቲት ወር ውስጥ ነበር በፊፋና በአውሮፓ እግር ኳስ ማህበር ከሁሉም ውድድሮች ታገዱት። የካስ ውሳኔን ተከትሎ የሩሲያ እግር ኳስ ማህበር ለስዊዘርላንድ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሊል እንደሚችል አስታውቋል። በመጨረሻም ለቀጣዩ የውድድር አመት በመዘጋጀት የሚገኙ የአውሮፓ ታላላቅ ሊግ ክለቦች በተጫዋቾች ዝውውር ተጠምደዋል። በዝውውር ገበያው ከተጠመዱት መካከል የእንግሊዝ ፕሪሚየር ሊግ ክለቦች በቀዳሚነት የሚጠቀሱ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ እስካሁን ካስፈረማቸው ተጫዋቾች መካከል ከቦሩሲያ ዶርትሙንድ ኤርሊንግ ሃላንድ፣ ከሊድስ ዩናይትድ የፈረመው የተከላካይ አማካይ መስመር ተጫዋቹ ካልቪን ፊሊፕስ እንዲሁም ዩሊያን አልቫሬዝ ይጠቀሳሉ። ሳዲዮ ማኔን ለባየር ሙኒክ አሳልፎ የሰጠው ሊቨርፑል ካስፈረማቸው ተጫዋቾች መካከል ደግሞ ዳርዊን ኑኔስ ተጠቃሽ ነው። ሊዛንድሮ ማርቲኔዝ፣ ክርስቲያን ኤሪክሰን እና ታይሬል ማላሲያ ማንቸስተር ዩናይትድ እስካሁን ያስፈረማቸው ተጫዋቾች ናቸው። አርሰናል ከሲቲ ያስፈረመውን ጋብሪኤል ጄሱስን ጨምሮ ፋቢዮ ቬራን፣ ማት ተርነር እና ማርኪኖስን ወደ ክለቡ ያዛወረ ሲሆን ቼልሲ ደግሞ አጥቂውን ራሂም ስተርሊንግን ከሲቲ እና ተከላካዩን ካሊዩ ኩሊባሊን ከናፖሊ ማስፈረሙን አረጋግጧል። ሌሎች የእንግሊዝ ፕሪሚየር ሊግ እና የተለያዩ ሀገራት ሊጎች ክለቦችም የሻቷቸውን ተጫዋቾች ለማስፈረም የሚያደርጉትን ጥረት ቀጥለዋል። የአውሮፓ አምስት ታላላቅ ሊጎች የዝውውር መስኮት እንደ ጎርጎሮሳውያኑ መስከረም አንድ ነው የሚዘጋው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን እናመሰግናለን። ወደ ቀጣዩ ዝግጅታችን ስናመራ ጾታዊ ጥቃት ከኮቪድ-19 በኋላ መጨመሩን በጉዳዩ ላይ የሚሰሩ የጤናና የስነ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት ጾታዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድን ናቸው? ኤደን ገረመው በጋንዲ መታሰቢያ ሆስፒታል የአንድ መስኮት ክፍል ባልደረባ የሆኑትን ዶክተር እስማኤል አሚኑ ጋር ቆይታ አድርጋለች። ዶክተር እስማኤል የአንድ መስኮት አገልግሎት ምን እንደሆነ ከሚያብራሩበት ቆይታቸው ይጀምራል።
ዋን ስቶፕ ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነ ልቦና አገልግሎት ሕክምና የሚሰጡ አሉ፣ ሜዲካል ሕክምና፣ የፖሊስ፣ የአቃቤ ሕግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች አንድ ሰው ጥቃት ደርሶበት ወይ መደፈር ገጥሞት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው።
እናንተ በቀን ምን ያህል ሰው ነው የምታዩት? ከነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው?
ምን ያህል ወደምናየው ከመሄዳችን በፊት ትንሽ ስለ ቤቱ ተጨማሪ ነገር ላብራራልሽ። ይሄ ዋን ስቶፕ ሴንተር ነጻ ነው አገልግሎት የምንሰጠው። የህክምና አገልግሎት ትሰጣለን። አንድ ሰው ጥቃት ደርሶበት ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጨ፣ መድማት፣ የተለያዩ አካላዊ መሰንጠቆች ወይ ስፔሲፊካሊ ደግሞ ማህፀን በር መሰንጠቅ፣ እንደዚህ አይነት አጋጣሚ አጋጥሟቸው ሊመጡ ይችላሉ። ያው ደግሞ እንግዲህ በሚደፈበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ። አላስፈላጊ እርግዝና እንዲሁም ለኤችአይቪ ሊጋለጡ ይችላሉ። ለአባላዘር በሽታ፣ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ። እነዚህ ነው ለህክምናዎች በነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱ ለረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸውም ብለናል። ለተወሰነ ቀን ማቆያም አለን፣ ለሶስት ቀን የሚሆን በተለይ ደግሞ አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ወይ ደግሞ ከቤተሰብ ጥቃት ደርሶባቸው የመጡ ሴቶችና ህጻናትም ለተወሰኑ ቀናት እዛ ሁለት አልጋዎች አሉን፣ እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ፣ እዛ ሂደው ለረጅም ጊዜ ራሳቸውን ችለው የህግ ሂደቱም እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ፣ ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን 5-6 እስከ 12 የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ 1-2 ብቻ የሚመጡበት ሁኔታ አለ። ለዚህ በወር ስናስቀምጥ ከ115-120 መደፈር አጋጥሟቸው የሚመጡ ሴቶችና ህጻናት ይገኛሉ ማለት ነው። ምሳሌ ያለፉትን 9 ወራት የ2014 ሪፖርት ለማስቀመጥ ወደ 688 ጥቃት ደርሶባቸው የመጡ ሴቶችና ህጻናት አሉ። ከነዛ ውስጥ ከ88% በላይ የሚሆኑት ከ18 በታች የሆኑ ልጆች ናቸው ማለት ነው። ከ18 በታች ሆነውም ደግሞ ብዙ የሚሆኑት ከ10 በታች የሆኑ ከ6-9 ያሉት ቁጥር በጣም ብዙ ነው ማለት ነው።
አሁን እርስዎ እንደነገሩኝ እድሜያቸው ከ18 ዓመት በታች የሆኑ ልጃገረዶች እንዲሁም ደግሞ ይባስ ብሎም ከ10 ዓመት በታች የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት። ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ?
ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይህ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻልንም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ሲደርስባቸውም ወደ ሕክምና ተቋም የመሄድ ፍራቻ ስላለ፣ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደ እኛ ስለሚመጣ ሊሆን ይችላል ብለን እናስባለን። ነገር ግን ይህ ነው ህጻናቶች የበዙበት ምክንያት ነው ብለን ባንገልጽም፣ እንዲሁም የምንገምተው ነገር ምንድን ነው? ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም። አሁን አብዛኛው ጥቃት የሚደርስባቸው በእኛ ቦታ የቤት ሰራተኞች እንዲሁም የጎዳና ተዳዳሪዎች እንደዚህ አይነት ጥቃት ይደርስባቸዋል። ነገር ግን ስፔሲፊካሊ በዚህ ምክንያት ነው ጥቃት ይደርስባቸው ብሎ መናገር ይከብዳል።
እሺ፣ ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነልቦና አገልግሎት አንዱ መሆኑን ነግረውኛል። ይሄ ስነልቦና አገልግሎትም ረዥም ጊዜ የሚፈጅ እንደሆነ ነው የጠቀሱልን። ይህንን ምን ያህል ሰዎች የምርም መጥተው ይከታተላሉ?
አዎ፣ እንግዲህ ስፔሻሊ አሁን በየህክምና ተቋማት ሰዎች ተደፍረው በሚመጡበት ጊዜ ፎከስ የምናደርገው አካላዊ ምርመራ ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ለረጅም ጊዜ የሚቆየው ይሄ ስነልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ልነግርሽ ያህል የሆነች ልጅ አሁን ከ11 ዓመት በኋላ በጊዜው 7 ዓመት ነበረች። ከ11 ዓመት በኋላ ወደ ሴንተራችን መጣ። ምን ችለናለች? ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረውኝ ነበር። ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየኋቸው ቁጥር ጀመርኩ ብላ ከ11 ዓመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊን እኛ እናክማለን፣ መድኃኒት ልንሰጥ እንችላለን። ነገር ግን የስነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ብዙ ሕክምና አንሰጥም። እኛ ሴንተር አሁን አንድ የሕክምና የስነ ልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት። የስነ ልቦና አገልግሎት ቀን ቀን ብቻ ነው 24 ሰዓት ሊሰጥ የሚገባው ሕክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው። ነገር ግን አዲስ አበባ ሰፊ ከተማ ናት። ለዚህ ከረጅም መንገድ መጥተው ይህን አገልግሎት ላያገኙ የሚችሉበት ሁኔታ ስላለ ጀምረው የሚያቋርጡ አሉ። ቤተሰብ ላይ መቸው ይችላል፣ እነሱም ደግሞ ማፈር ሊያጋጥም ይችላል እና በዚህ ምክንያት በተከታታይ እያገኙ ነው ብለው መናገር አይቻልም።
ከጤና አንጻር አንዲት ሴት ወይም ደግሞ አንድ ህፃን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው? ወላጆችም ሆኑ ምን ማድረግ አለባቸው?
ጥሩ ጥያቄ ነው። በሰፊው አገልግሎት ከምንሰጥባቸው በጣም ቢሆነው የህክምና አገልግሎት ነው። አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ ምን ማድረግ አለባት? ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል፣ ወይ ሆስፒታል ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችም እንዲሁ እውቀቱ እንዲኖራቸው ተደርገዋል እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ ተፈጸመባት በፍጥነት አቅራቢያ ባለ ሄልት ሴንተር ወይ ሆስፒታል መሄድ አለባት። ይህ ለምደው የምንጠቅመው ቅድም የጠቀስኳቸው የምንሰጣቸው ህክምናዎች አሉ። ድጋሚ ለመግለጽ የኤች አይቪ መከላከያ ህክምና አለ፣ የአባላዘር መከላከያ ህክምና፣ የጉበት ቫይረስ እና የእርግዝና መከላከያ ህክምና አለ። ከዛም በተጨማሪ የማህፀን መሰንጠቅ ምናምን ሊያጋጥም ይችላል፣ ከፍተኛ ደም መፍሰስ፣ የተለያዩ የሰውነት ጉዳት ሊያጋጥም ይችላል። እነዚህ ነገራቶች በፍጥነት በመጡበት ሁኔታ ህክምና ማስጠት እንችላለን ማለት ነው። ምሳሌ የኤች አይቪ መከላከያውን ኤች አይቪ መከላከያ ማለት ምን ማለት ነው? ጥቃት አድራሹ ኤች አይቪ በሽታ ይኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደ እሱ እንዳይተላለፍባት የኤች አይቪ መከላከያ ህክምና ይሰጣል። እንዲመጡ እንመክራለን። ነገር ግን ቢቆዩ እንኳን ከአምስት ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጡ ግን እንዳያረግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል። ይችላሉ። አንዳንድ ሰው ዘግይቶ ሊመጣ ይችላል። መመክረው ቶሎ ቢመጡ ነው። አሁን እዚህ በፕሮግራማችሁ ማስተላለፍ የምፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው ወደ ገቢ መታሰቢያ ሆስፒታል ወይ ሚኒክ ሆስፒታል፣ ጥሩነሽ ቤጂንግ ሆስፒታል የካባዶ ሆስፒታል እንዲሁም አበበሽ ጎበና ሆስፒታል በአቅራቢያው በሚገኘው ህክምና ቦታ ሂዶ ይህን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው አመትም ሁለት አመትም ሶስት አመትም ወራትም ቆይተው ቢመጡ ግን ምንም ችግር የለውም፣ የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። ህክምና የሚሆን የስነ ልቦና አገልግሎት ቢዘገይም እንዲመጡ እመክራለን።
ጨርሻለሁ ጥያቄዎችን። አንተ መጨመር የምትፈልገው ነገር ካለ ዶክተር?
እሺ ልጨምር። እንግዲህ አሁን ምን አለ፣ አንድ ሰው ጥቃት ሲደርስበት ስፔሻሊ ህጻናቶቹ ጥቃት ሲደርስባቸው ምን ያደርጋሉ? ለቤተሰብ በሚናገሩበት ጊዜ ቤተሰብ መቆጣት፣ አካባቢ ላለ ሰው መናገር የተለመደ ነገር እኛ ጋር። አሁን ህጻናቶች 9 አመት ወይ 12 13 አመት ተደፍረው በሚመጡ በጊዜ ምን ያደርጋሉ? የጎረቤተሰብ ተሰብስቦ 7 8 ሆኖ ነው ጎርፈው የሚመጡት። ቤተሰብ እያለቀሰ በቃ ብስጭቱን ፊት ለፊት እያሳየ ነው የሚመጣው። እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን መርጫቸው ያደርጋሉ ማለት ነው። መምከር የምፈልገው ምንድን ነው? እንደዚህ አይነት ነገር ልጆች ደፍረው ለእናንተ እንደዚህ ሆንኩ እንትና መካኝ እንደዚህ ያደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪያክሽኖቻችንን ማሳየት የለብንም። ያቀብለን ለብቻችን ሆነን ስሜታችንን መግለጽ እንችላለን። ልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ህክምና ቦታ መውሰድ አለብን። እዚህ የተለመደው ነገር ሄዳ በምትናገርበት ፖሊስ ጣቢያም ሄዳ ስትናገር ፖሊሶች ከልጁ ጋር ታረቂ ምናምን የሚባል ነገር አለ እና እንደዚህ አይነት ነገርን ታዲያ ፖሊሶችም ቢሆን የሚሰሙም ከእንደዚያ ነገር መታቀብና ልጆቹን እነሱ ደግሞ መንከባከብና ሁሉም እያልኩ አይደለም፣ አንዳንድ ፖሊሶች ሁሉም የሚመለከተውን ይህንን ፕሮግራም የሚሰማ ሰው በሙሉ አስፈላጊውን እንክብካቤ ሊያደርግላቸው ይገባል ማለት ነው። አገልግሎቱን ኤቭሪቲንግ የምናገኘው ከሆስፒታሎችን ነው፣ ከጋንዲ መታሰቢያ ሆስፒታል ነው የተለያዩ የህክምና ቁሳቁሶች የምናገኘው። ነገር ግን ሆስፒታሉ ለብቻው ይህን ነገር ሊያስኬድ አይችልም። ጉዳት ደርሶባቸው ልብስ እንኳን መቀየር የማይችሉበት ሁኔታ ነው ያለው። ደም በደም ሆና እዛው ሳሙና ሰተናት ልብሱን አጥባ የምታደርግበት ሁኔታ ነው ያለው እና ይሄ ደግሞ በጣም አስጨናቂ ነው። ስለዚህ ለህብረተሰቡ፣ ለሚሰማኝ ሰው አንድ ሰው ብቻውንም ሆነው ራሱ ይህን ማድረግ ፈልጋለሁ የሚል ካለ በጋንዲ መታሰቢያ ሆስፒታል ተገኝቶ መርዳት የሚችለውን መርዳት ይችላል። የሴቶች ጥራት መጠበቂያ ፓዶችን እንዲሁም ውስጥ ልብሶችን ቀሚስም ሊሆን ይችላል ቲሸርት ያለው ምንም ነገር ቢያመጣል ጉዳት ለደረሰባቸው ሰዎች እንሰጣለን ማለት ነው።
ዶክተር እስማኤል ከጋንዲ ሆስፒታል ዋን ስቶፕ ወይም ደግሞ የአንድ መስኮት ክፍል ለነበረን ቆይታ አብዝቼ ነው የማመሰግነው።
አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ ሲቀርብ የነበረ ወጣቶች ላይ ትኩረቱን የሚያደርግ መሰናዶ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም፣ በድምፅና በምስል ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።